ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
መገናኛ ብዙሃን በጣም በርካታ የአንድ እምነት ተከታይ ሲሞት፣ መስጊዶች፣ ቤተክርስቲያኖች ሲቃጠሉ፣ የእምነት ተከታዮች ሲፈናቀሉ አይዘግቡም።
ሃይማኖት ተኮር ዘገባዎችና መገናኛ ብዙሃንን የቃኘ ጥናት ከሰሞኑ ይፋ ተደርጓል። ከጥናት አድራጊዎች መካከል ከአንዱ ጋር የተደረገው ቆይታ በምሽቱ ይቀርባል። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም እመራለሁ። የዛሬ የምስልና ድምፅ አቀናባሪያችን ንጉሱ ታምሬ ነው። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ኢትዮጵያ መገናኛ ብዙሃን ባለፉት 5 ዓመታት ያጠናቀሯቸውን ሃይማኖት ተኮር ዘገባዎችና መገናኛ ብዙሃኑ ከሃይማኖት ጋር ያላቸውን ታሪካዊ ግንኙነት የዳሰሰ ጥናት ከሰሞኑ ይፋ ተደርጓል። ጥናቱ በዋናነትም መገናኛ ብዙሃን ሃይማኖት ግጭቶችን የዘገቡበትን መንገድ የቃኘ ነው። አጥኚዎቹ በኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ መምህራን የሆኑት ረዳት ፕሮፌሰር ሙላቱ አለማየሁና ፕሮፌሰር ቴሪ ሼደል ናቸው። ኤደን ገረመው ከዶክተር ሙላቱ አለማየሁ ጋር ያደረገችው ቆይታ በመቀጠል ይቀርባል።
ሃይማኖትና መገናኛ ብዙሃን በኢትዮጵያ ተብሎ የተሰየመው የጥናት ሪፖርት ሀገሪቱ ውስጥ ባለፉት 5 ዓመታት በሃይማኖትና በመንግስት መለያየት አተገባበር ላይ ሰፊ ክፍተት መፈጠሩን ይናገራል።
የመንግስት በእምነት ውስጥ በሃይማኖቶች ውስጥ ጣልቃ መግባት ፍላጎት ስታዩ እዚህም እዚያም መገንዘብ ይቻላል ማለት ነው። ለምሳሌ በንግግሮቹ መካከል የመንግስት ኃላፊዎች፣ ትልልቅ የምትያቸው የመንግስት ኃላፊዎች አሁን ላይ የሃይማኖት ጥቅሶችን እየጠቀሱ መልክቶችን የማስተላለፍ ነገር እናያለን ማለት ነው። ለምሳሌ እግዚአብሔር ኢትዮጵያና ልጆቿን ይባርክ የሚል አይነት ንግግር አሁን በብዙ ባለስልጣናት እየተለመደ ነው ማለት ነው። ወይ አጌንስት አይደለም አሁን በዚህ አባባሉ፣ ግን ምንድነው ኢምፕላይ የሚያደርገው የሚለውን ነገር ስናይ የሆነ ነገር ይጠቁመናል ማለት ነው። ሌላኛው ለምሳሌ በሀገራችን የተከሰቱ ግጭቶችን እንደው በዋናነት ለመግለጽ ያክል በሙስሊሙ ማህበረሰብ በመጅሊስ ውስጥ ትልቅ ክፍፍል፣ ትልቅ ኮንትሮቨርሲ ነበር ለሁለት ዓመት ምናምን የዘለቀ እሱም በሚዲያው ሳይመጣ በኋላ ላይ በመንግስት መንግስት ለችግሩ መፍትሄ በሰጠ ጊዜ ግን ወደ ሚዲያው መጣ ማለት ነው። ለችግሮች መፍትሄ ለመስጠት የመንግስት አልቃ ገብነት እየታየ ሄደ ማለት ነው። ወይ ኢትስ ጉድ ባይ ዘ ወይ ችግሮች ሲመጡ መቅረፉ ግን ምንድነው ኢምፕሊኬሽኑ? በተለይ የሀገሪቱ ህገ መንግስት ሴኩላሪዝምን ነው የምተገብረው እስካለ ድረስ መንግስት እስከዚህ ድረስ ጣልቃ መግባት ነበረበት ወይ? የእምነት አባቶች፣ የእምነት ተቋማት ችግሮቻቸውን በራሳቸው መፍታት አይችሉም የሚለውን ነገር ጠይቀን እናልፋለን ማለት ነው።
በተለይም መደበኛዎቹ መገናኛ ብዙሃን ከሃይማኖቶች ነጻና ገለልተኛ ለመሆን በሚል ከሃይማኖት ጋር የተያያዙ ግጭቶችን ከመዘገብ ራሳቸውን ማግለልን ወይም መግለጫዎችን እንደወረዱ ማንበብን መምረጣቸውን ከጥናቱ አድራጊዎች መካከል አንዱ የሆኑት በኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ መምህር የሆኑት ዶክተር ሙላቱ አለማየሁ ይገልጻሉ። በዚህ የተነሳም ከሃይማኖት ጋር በተገናኙ ግጭቶች ምክንያት የሚደርሰውን ሞትና የአካል ጉዳት እንዲሁም የንብረት ውድመት ሳይዘግቡ መቅረታቸውን ጥናታቸው እንደሚያሳይ ተናግረዋል።
ለምሳሌ እናንሳ ብንል መገናኛ ብዙሃን በጣም በርካታ የአንድ እምነት ተከታይ ሲሞት፣ መስጊዶች፣ ቤተክርስቲያኖች ሲቃጠሉ፣ የእምነት ተከታዮች ሲፈናቀሉ አልዘገቡትም ባለን ጥናት ማለት ነው። ምንድን ነው ተብሎ ሲጠየቁ እኛ የሴኩላሪዝምን ነው የምንከተለው ሴኩላር ስቴት ስለሆን እና የዛን ፕሪንስፕል ስለምንከተል እንደዚህ ነገር አንዘግብም የሚል ነገር ይናገራሉ ማለት ነው። ይሄኛው ነው አሁን አንደኛው ትልቁ ስህተት ማለት ነው። ለምሳሌ ግጭት ሲከሰት በጣም በርካታ ሰው ሲገደል ኖ አሁን እኮ ዜጋ ነው እየሞተ ያለው በእምነቱ ምክንያት ቢሞትም ግን እየጠፋ ያለው የሰው ህይወት ነው እና እዚህ ጋር ሴኩላር ሚዲያ ነኝ ብሎ ማለት ተናል በጣም ኮንፊውዥን ውስጥ እንዳሉ አይተናል። ይሄ ኮንፊውዥን የመጣው በጣም በተለያዩ ምክንያቶች ነው። አንደኛው ኤዲቶሪያል ፖሊሲዎቻቸው በሚያስቀምጡት መስፈርት ነው። ለምሳሌ ግጭቶችን አንዘግብም፣ እንደ የልማት ስራ ላይ ካልሆነ በስተቀር እምነት ላይ ያተኩረን አንሰራም፣ እንደዚህ እንደዚህ የሚሉ ነገሮች በጣም ተዘርዝረዋል። ባየናቸው አንዳንድ ኤዲቶሪያል ፖሊሲዎች ማለት ነው። የኢትዮጵያ ሚዲያ በጣም ሞር ሳይለንት መሆንን የሚመርጥ ነው። ሰው እየተጨፋጨፈ ስንት ሰው እየሞተ የማይዘግብ ሚዲያ ነው። ዘን እምነቱ ላይም ሲጨመርበት ደግሞ ሌላ ጠባሳ ነው የሚጨምርብን ማለት ነው እና ኤዲቶሪያል ፖሊሲዎቻቸው ላይ አይተናል ማለት ነው። ሁለተኛው ስጋት ነው። ብዙዎቹ ስጋት አለባቸው። ይህንን ብዘግብ ምን ሊያስከትል ይችላል ብለው የሚሉ አሉ። ግን መዘገብ የትኛውም ሀገር ነው ወደ ሶሉሽን ነው እንጂ የሚያመጣልን ነው። ባለመዘገባችን የምንቀንሰው ምንም አይነት ግጭት የለም። ሶስተኛው ሪዝን ምንድነው? ራሱ የመንግስት ጫና ነው ማለት ነው። የመንግስት ጫና ምን ለማለት ፈልጌ ነው? የሚዘግቧቸው ጉዳዮችን ይህን ዘግብ ይህን አትዘግብ ኦልሞስት በሚባል ደረጃ እንትን ያደርጓቸዋል ማለት ነው። ኦነሮቹ፣ ፖለቲካል ፓርቲው፣ መንግስት እነዚህ ደግሞ በቀጥታም በተዘዋዋሪ መንገድ ጫና ስለሚያደርጉባቸው አብዛኞቹን ከዚህ ከእምነት ተቋማት ጋር በተያያዘ የሚነሱ ግጭቶችን አይዘግቧቸው ማለት ነው።
በተጨማሪም ከአምስት ዓመት በፊት ከመጣው የፖለቲካ ለውጥ ጋር ተያይዞ ቀድሞ ባልነበረ መልኩ 50 የሚሆኑ እምነት ላይ ያተኮሩ የመገናኛ ብዙሀን ውጤቶች ፍቃድ ማግኘታቸውን ዶክተር ሙላቱ ጠቁመው እነሱም የተቋቋሙለት መሪ ዓላማ አንድ ሃይማኖትና ፍላጎት ላይ ያተኮረ በመሆኑ የተጠያቂነት የሚዛናዊነትና ተአማኒነትን የመሳሰሉ እሴቶች ይጎድሏቸዋል ይላሉ።
በሌላ በኩል ደግሞ አንዳንድ ሚዲያዎች ደግሞ በጣም ጽንፍ ይዘው በጣም ቬሪ ፖላራይዝድ የሆነ አይነት አጌንስት ወይንም ፎር ወይንም ይደግፋሉ ወይንም አጌንስት ነው የሚዘግቡ እናያለን ማለት ነው። ይሄ እነዛኞቹ ዝምታን መርተዋል። አንዳንዶቹ ደግሞ ጽንፍ ይዘው እየታገሉ ነው ማለት ሰው መሀል ላይ የትናገኝ የትኛው ጋ ነው ህብረተሰቡ ትክክለኛ መረጃ ማግኘት ያለበት ብለን ስንል ህብረተሰቡ አሁን አንድን መገናኛ ብዙሃን ብቻ በመከታተል የሚያገኘው ሚዛናዊ መረጃ ያለ መልክ በጣም ፖላራይዝድ የሆነ ነገር ሆኖብናል።
ጥናቱ ከተከተላቸው መንገዶች አንዱ 20 የመገናኛ ብዙሀንና የእምነት ተኮር ማህበረሰብ መሪዎችን ማነጋገር እንደነበረ ዶክተር ሙላቱ ጠቁመው በእምነት ስም የተከፈቱ ማህበራዊ መገናኛዎች የሚያስተላልፏቸው መልእክቶች የሃይማኖት መቻቻልን መርህ የጣሱና በጥላቻ ንግግሮች የተሞሉ መሆናቸውን መገንዘባቸውንም አመልክተዋል።
አሁን ላይ በተለይ የዚህ የእምነት ላይ ያተኮሩ ስብከቶች ንግግሮች በብዙ የእምነት ተቋማት ላይ ስናያቸው እነዚህ የጥላቻ ንግግሮችን የያዙ አንዱን ብሔር ከአንዱ ብሔር የሚያነሳሱ በጣም ግልጽ የሆኑ መልእክቶችን የያዙ ናቸው ማለት ነው። ይሄኛው የዚኛው እምነት ብቻ ምንለው አይደለም፣ ኦልሞስት በሁሉም በምንላቸው ደረጃ ስብከቶቻቸው የፖለቲካ አስተምሮት ይቅርታ የእምነት አስተምሮቶቻቸው የጥላቻ ንግግር ነው ወይም አንደኛውን እምነት አንደኛውን ብሔር አንደኛውን ፖለቲካ የሚያነሳ ወይም የሚጥል እየሆኑ መጡ ማለት ነው።
በአንጻሩ ምንም እንኳን መደበኛዎቹ መገናኛ ብዙሀን ራሳችንን ከእምነትና ከሃይማኖት ተያያዥነት አርቀናል ቢሉም ጋዜጠኞቻቸው ግን በንጽጽር ከአምስት ዓመት በፊት ከነበረው በተለየ ሁኔታ የተለያዩ እምነቶችን የሚያንጸባርቁ አለባበሶችና ድርጊቶችን በስርጭቱ ወይም በስራቸው ላይ ሆነው መፈጸማቸው በጥናቱ ሪፖርት ላይ ሰፍሯል። ይህ ሲሆን በሌላ ፍላጎትና እምነት ውስጥ ባሉ ሰዎች ዘንድ የሚተላለፈው መልእክትም ልብ አልተባለም ብለዋል ዶክተር ሙላቱ።
ጋዜጠኛው እንደ ማንኛውም ሰው ግለሰብ ነው፣ የሚፈልገውን መልበስ ይችላል የሚል ነገር አለ ወይ? ከፕራይቬሲ አንጻር የስ መብቱ ነው፣ ማንኛውም ነገር መልበስ ይችላል። ግን የሚሰራበት ተቋም የፐብሊክ ሚዲያ ነው፣ የህዝብ ነው። እዛ ጋር ያ ህዝብ የሚፈልገውን አይነት ነገር አለባበስ ነው መሆን ያለበት ማለት ነው። ወይንም የዛ ሚዲያ ተቋም የድሬሲንግ ኮድ በሚፈቅደው ነው መሆን ያለበት እንጂ ማንኛውም አይነት ነገር መልበስ የለበትም። ሁለተኛ ከዚህ በፊት የነበረ ነገር ነው የሚለብሱት ነገር አለ። አሁን ላይ ለምን ጎልቶ የወጣው የሚለውን ነው ማየት ያለብን እንጂ ይሄ ድሮም የነበረ ነው። አሁን ላይ ጎልቶ የወጣበት ዋናው ምክንያት ቴንሽኑ ነው።
በኖርዌይ ኤንኤልኤ ዩኒቨርሲቲ የተግባቦት መምህራን የሆኑት ረዳት ፕሮፌሰር ሙላቱ አለማየሁና ባልደረባቸው ፕሮፌሰር ቴሪ ሸዳል ከሶስት ዓመታት በፊትም የኢትዮጵያ መገናኛ ብዙሀን ብሔርተኝነት የሚታይባቸውና እንወክለዋለን በሚሉት ብሔር ወይም ጎሳ ላይ የተበዳይነትን መንፈስ ለማስፈን እየሰሩ ናቸው የሚል መደምደሚያ ያዘ ብሔርና የኢትዮጵያ መገናኛ ብዙሃን የሚል ጥናት ሰርተዋል። የመንግስት ኃላፊዎች የሃይማኖትና የመንግስት መነጣጠል የሚለውን ህግ እንዲያከብሩ የበዓላት መልእክቶቻቸውም ከሃይማኖታዊ ጥቅሶችና ታሪኮች የጸዱ እንዲሆኑ ዶክተር ሙላቱ ይመክራሉ።
የኢትዮጵያ ሚዲያ በአጠቃላይ ፖለቲካል ኢኮኖሚ ኦፍ ዘ ሚዲያ ብለን ስናይ በጣም የሚዘውረው ፖለቲካው ነው። በጣም ይዘውረው። ይህን ፖለቲካ በመዘወር በኩል ደግሞ ምናልባት በአመራር ላይ ያሉ ኤግዚኪቲቭ ቦዲዎች ወይንም አጠቃላይ ሊደርሽፑን ማለት እንችላለን። ሶ የእነሱ ይሁንታ ወይም የእነሱ እያንዳንዱ የሚያደርጓት ተግባር መገናኛ ብዙሃን ውስጥ ትገለጻለች ማለት ነው። ሶ መንግስት በመገናኛ ብዙሃኖች ላይ የሚያሳድረውን ተጽዕኖ እስካላቆመ ድረስ መንግስት ነው በማህበረሰብ ውስጥ ያለውን ቀና የሆነ አስተሳሰብ እንዲጠናከር እስካላደረገ ድረስ መንግስት ደግሞ መገናኛ በጣም ነፃ ሆኖ እንዲዘግቡ እስካላደረገ ድረስ ምን ይሆናል መሰለሽ? ጡዘቱ እየቀበረ ይሄዳል ማለት ነው። እንዳልኩሽ መንግስትና ስርዓተ መንግስትና ሃይማኖት የተለያዩ ናቸው። አንደኛው በሌላኛው ላይ ጣልቃ አይገባም ካል የመጀመሪያው ነገር መግለጫ መስጠቱ ያን ያክል አስፈላጊ ነው ወይ ብለን ራሱ ልንጠይቅ እንችላለን። ምሳሌ ዘመን ሲሸጋገር ሲሆን ለሁሉም የሁሉም በዓል ነው። የዛን ጊዜ አመቱ እንዴት አደረሳቸው የሚል ነገር ሊላክ ይችላል። ግን በእያንዳንዷ የእምነት ፌስቲቫል ላይ እየተነሳን መጽሐፍ ቅዱስን ቃልም ወይም የቁርአን ቃል እየጠንትን እያለ የምናስተላልፍ ከሆነ ይሄኛው አይ ቲንክ የመንግስትን ሚናና የሃይማኖት እንትን በደንብ ለይቶ ያለማወቅ ነው። ቅድምን ብዬሻለው የዚህ ሴኩላሪዝምን ሮንግሊ አንደርስታንድ ማድረግና ኢምፕሊመንት ማድረግ ብያልኩሽ መገናኛ ብዙሃን ውስጥ ብቻ አይደለም ፖለቲካ ውስጥም ሮንግ የሆነ አንደርስታንዲንግ አለ ብያልኩሽ እዚህ ጋር ነው ማለት ነው።
መደበኛዎቹ የመገናኛ ብዙሃን አውታሮች እምነት ተኮር ግጭቶች ሙያዊ በሆነ መልኩ እንደ ማንኛውም ዘገባ ማየት እንዳለባቸው የሚያሳስቡት ረዳት ፕሮፌሰር ሙላቱ አለማየሁ የሃይማኖት ፍቃድ ይዘው የሚሰሩ መገናኛ ብዙሃንም ዘገባዎቻቸው ሚዛናዊ እንዲሆኑ የሚገደዱበት የህግ ማዕቀፍ ሊኖር እንደሚገባ አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ካቢና ቪኦኤ ከአሜሪካ ድምጽ ቀጥላል። ዋሽንግተን ዲሲ ብሔራዊውን የስነ ህንጻ ቤተ መዘክር ወደ ህጻናት የስነ ጽሁፍ አስደማሚ ምድርነት ቀይራለች። ስፍራው መጽሐፍትን በመጠቀም ህጻናት ወደ ስነ ጽሁፍ ምህንድስና እንዲሁም ንድፍ ዓለም መሳጭ ጉዞ እንዲያደርጉ ያግዛል። የማክሲም አዳምስን ዘገባ እናሰማችሁ።
የማህበራዊ ሚዲያ መድረኮች የልጆችን የአእምሮም ሆነ የአጠቃላይ የሰውነት ጤናን በመጉዳት ላይ ናቸው በሚል 33 የሚሆኑ የአሜሪካ ግዛቶች የፌስቡክና ኢንስታግራም ባለቤት የሆነው ሜታ ኩባንያ ላይ ክስ መስርተዋል። ሮብ ቦንታ ክሱን ከመሰረቱት ግዛቶች ውስጥ የካሊፎርኒያ ጠቅላይ አቃቤ ሕግ ናቸው።
In seeking to bolster profits, Meta has repeatedly misled.
ሜታ ትርፍ ለማግኘት ሲል በማህበራዊ መድረክ ላይ ስለሚያስተናግዳቸው ይዘቶች አደገኝነት ህዝብን አሳስቷል። ፌስቡክና ኢንስታግራም በተለይ ለአደጋ የተጋለጡትንና ደንበኞቻቸውን ህጻናትና ወጣቶች እያግባቡ መጠቀሚያ አድርገዋል።
አቃቤ ሕጉ ማቲው በርግማን ከዚህ በፊት የበይነ መረብ አገጣባሪዎችን በተመለከተ በአንድ ግዛት ያቀረቡት ክስ አሁን በርካታ ግዛቶች በመቅረብ ላይ ይገኛል። እርሳቸው እንደሚሉት የማህበራዊ ሚዲያ መድረኩ ለልጆች አደገኛ የሚሆኑት በሚያቀርቡት ይዘት ብቻ ሳይሆን ይበልጡንም ደግሞ መድረኮቹ ሱስ አስያዥ እንዲሆኑ ተደርገው መቅረባቸው ነው።
The algorithms are explicitly designed to maximize
you የሰሩት ቀመር ተጠቃሚዎችን በመድረኮቹ ላይ ለረጅም ጊዜያት እንዲቆዩ የሚያደርጉ ናቸው። ልጆች ማየት የሚፈልጉትን ሳይሆን አይናቸውን ሊነቅሉ የማይችሏቸው ነገሮችን እንደሚያቀርቡላቸው መልካቸውንም ሆነ የሰውነት አቋማቸው እንዲጠሉ የሚያደርጉና በራሳቸው ላይ መጥፎ ነገር እንዲያስቡ የሚያደርጉ ነገሮችን ነው የሚያቀርቡላቸው።
ሜታ ኩባንያ በበኩሉ ልጆች የግል ጉዳያቸውንም ሆነ ደህንነታቸውን የሚጠብቁበትን 30 የሚሆኑ ዘዴዎችን ማበጀቱን ይገልጻል። ከነዚህ ውስጥም የማይፈልጉት ወይም የማያውቁት ሰው እንዳያገኛቸው የሚያደርጉን መላ ይጨምራል። ኤሚሊ ስሚዝ የሜታ ምክትል ፕሬዚደንት ናቸው።
በመድረኩ ላይ ተከታያቸው ያልሆነ አንድ ጎልማሳ ሰው ለልጆቹ መልእክት ለመላክ ቢሞክር ያንን ማድረግ እንደማይችል ማሳሰቢያ ይላክለታል።
ሜታ ብዙ ማድረግ ሲችል አለማድረግን መርጧል ሲሉ ነቃፊዎች ተቻሉ። ይህ ደግሞ ከዚህ በፊት ኩባንያ ውስጥ የሰሩ የነበሩትን ሁሉ ተጠያቂ አድርጓል። የቀድሞ የፌስቡክ የደህንነት ጉዳዮች ባለሙያ አርቱሮ ቤሃር ለአሜሪካ ኮንግረስ እንደተናገሩት በልጆች ላይ የተፈጠረውን ችግር ለማወቅ ሩቅ መሄድ አያሻቸውም።
My 14-year-old daughter joined Instagram.
ያስራት አመቷ ሴት ልጅ ኢንስታግራም መጠቀም ጀመረች። እሷና ጓደኞቿ በጣም ደስ የማይል ልምድ ገጠማቸው። ይህም ተደጋጋሚ ጾታ ትንኮሳን የሚጨምር ነው። ትንኮሳዎቹ ለኩባንያው ሪፖርት አድርጋ ነበር። ነገር ግን ምንም ያደረጉት ነገር የለም።
ሁሉም ጥናቶች በማህበራዊ ሚዲያ መድረኮችና በወጣቶች ያምሮ ጤና ችግሮች መካከል ግንኙነት ስለመኖሩ አያመለክቱም የሚሉት ደግሞ የዌልስሊ ኮሌጅዋ ሊንዳ ቻርማራማ ናቸው።
የማህበራዊ ሚዲያ መድረክ ላይ መሳተፍ ጥቅሞች እንዳሉት የሚያሳዩ ጥናቶች አሉ። በተጨማሪም በማህበራዊ ሚዲያ አጠቃቀምና በሰዎች ያምሮ ጤና መካከል ግንኙነት እንደሌለ የሚያሳዩ ጥናቶችም አሉ።
ሊንዳ ጨምረው እንዳሉት በወጣቶች ላይ የተሰራ ጥናት እንዳመለከተው በበይነ መረብ ላይ ተጨማሪ አማራጮች እንዲኖሩ ወጣቶች ይሻሉ።
ትኩረታቸውን ለመሳብ የተሰሩ ቀመሮች እንዳሉ ያውቃሉ። ቀመሩንም በሚፈልጉት መልክ እንዲሰራ ለማድረግ ይሻሉ። ቀመሩ ሙሉ ለሙሉ እንዲጠፋም አይሹም። ነገር ግን ለማየት የሚፈልጉትን ነገሮች ለይቶ እንዲያቀርብላቸው ይሻሉ።
በሌላ በኩል ደግሞ ሜታ ኩባንያ ከዚህ በፊት 5 ሚሊዮን ዶላር በመክፈል የዘጋውንና የግል ጉዳይን ሳይጠብቅ በመቅረቱ የተመሰረተበትን ክስ የፌዴራሉ የንግድ ኮሚሽን እንደገና ለመክፈት ማቀዱን በመቃወም ክስ መስርቷል። የፌዴራሉ የንግድ ኮሚሽን እንደሚለው ሜታ የቀድሞውን ክስ ተከትሎ የተደረገውን ስምምነት ሙሉ ለሙሉ ሳይተገብር ቀርቷል። ኩባንያው ከሰዎች በሚሰበስበው መረጃ ትርፍ እንዳያገኝ የሚከለክለውን ስምምነት ለመለወጥ ይፈልጋል ሲል ኮሚሽኑ አስታውቋል።
እንግዲህ እናመሰግናለን። ከሰሞኑ በማህበራዊ ሚዲያ አውታሮች ላይ ስለቀረበው ክስ የሚናገረውን ዘገባ ነበር ያስደመጠን። ወደ ሌላ ጉዳይ ስንሻገር በጣሊያን ወረራ ወቅት ለሰባት ወራት ለኢትዮጵያ መንግስት መቀመጫውን ያገለገለችውና በሃያኛው መቶ ክፍለ ዘመን መባቻ የደቡብ ምዕራብ ኢትዮጵያ ንግድ መዳረሻ የነበረችው ጎሬ ከተማ አሁን ላይ ብዙ ታሪኮቿ እንደያዘች መረሳቷን ነዋሪዎች እየተናገሩ ይገኛሉ። በዚህ ጉዳይ ላይ ዳዊት ገልሞ ያጠናቀረው ዘገባ እንደሚከተለው ይደመጣል።
ከአዲስ አበባ በስተምዕራብ አቅጣጫ 607 ኪሎ ሜትር ገደማ ርቃ በሉባቦር ዞን የምትገኝ ታሪካዊ ከተማ ናት ጎሬ። ጎሬ ከተማ በ1870ዎቹ የመጀመሪያ አጋማሽ የዘመናዊ ከተማ ቅርጽና አስተዳደር ይዛ እንደተቆረቆረች ነገርላታል። በተለይ በሃያኛው መቶ ክፍለ ዘመን መባቻ በደቡብ ምዕራብ ያገሪቱ አካባቢ የንግድ ቀጠና ሆና ታገለግል እንደነበር የከተማዋ የባህልና ቱሪዝም ጽህፈት ቤት ባልደረባ ወጣት አቡነ አረጋይ ተስፋይ ያስረዳል።
ጎሬን ስናነሳ በ1874 የተመሰረተች ድንቅ ከተማ ነች። በአጠቃላይ ስለ ጎሬ ስናወራ በሰርቦ አረዶ በሚባል በአካባቢው ንጉስ የምስረታን ሂደት የጀመረች ከተማ ነች። የስሟንም አመጣጥ ስናየው በዋቆ ጉቱ በሚባል የአካባቢው ነዋሪ መንገድ እየሄደ ማር ያይና ይህንን ማር ከበላ በኋላ በኦሮምኛ ጎሬ ጎራ እንደማለት ሲሆን ጎራ ብሎ ያገኘውን ማር በመብላቱ ጎሬ ጎሬ ሲንጠቢን ጎራ ብያ ልጣሽ እንደማለት ሲሆን እና የስሟም አመጣጥ በአፈ ታሪክ ከዚህ ጋር የተያያዘ ነው ማለት ነው። እና የጎሬን ታሪክ በብዛት የምናየው በኢትዮጵያ ሕዝብም ዘንድ በብዛት የምትታወቀው የኢትዮጵያ ዋና ከተማ በመሆን የቆየች ከተማ ነች። ለሰባት ወር ያህል የቆየች ከተማ ነች። እንደ መቆየቷም መጠን ብዙ ታሪካዊ ቦታ ያላት ከተማ ነች ማለት ነው።
አቶ ተመስገን ኮርጄ ገለታ የኢሉ አባቦር ዞን ባህልና ቱሪዝም ጽህፈት ቤት ታሪክ አጥኚ ናቸው።
ቆቤ ከሙ መንሰልገን ሉ ወዳዶ ጊግዱ ገለ ሰጎራዜ ቆሞ ሰገሊ ወልቡሻ ትሬር
እንደሚታወቀው የሰግለን ኢሉ ነገድ ኦዳ ዶጊን እንደ ማዕከላዊ ቦታ በማድረግ ራሱን ያስተዳድር ነበር። የጎሬ ከተማ በመካከለኛው ክፍለ ዘመንም ታዋቂ ነበረች። በጊዜው ከደቡብና ማዕከላዊ ኢትዮጵያ አካባቢዎች እንደ ዝሆን ጥርስ፣ ወርቅ፣ ቡና፣ ጥሪኝ ወደ ከተማዋና ምጽዋ ትልክ ነበር። ያኔም የነጋድራሶች መተላለፊያ ነበረች። በተጨማሪም የአባገዳ ሰርቦ አረዶ ቀዬ ነበረች። የመጨረሻው የሰግለን ኢሉ መሪ ፈተንሳ ኢሉ መቀመጫ በዚህችው ከተማ ነበር።
የእንግሊዝ ቆንስላ ጽህፈት ቤት በ1906 ዓ.ም በከተማው መከፈቱ ጎሬን የብዙ ዓለም አቀፍ የንግድ ኩባንያዎች መናሪያ ከመደረጉም በላይ የልዩ ልዩ ሀገራት ዜጎች በተለይ ለቤትና ለተጓዳኝ ስራዎች ከተማዋን እንዲመርጡ መስህብ ሆኗቸው እንደነበር ወጣት አቡነ አረጋይ ያወሳል።
በሁለቱም ሳይድ ጋርዳሉ መግቢያው ላይ የእንግሊዝዎች በሚታወቁበት በዛ ዘመን በሚታወቁበት የነሱ ሎጎ በሎጎ ያለበት ነው። በስንገባ በሁለቱም ሳይዶች የተለያዩ ቤቶች አሉ። እነዚህ ቤቶች እዛ ውስጥ እየጠፉ ያሉ አሉ። አሁን እንደ የተወሰነ ደግሞ እየቆዩ ያሉ አሉ። እነከነዛ ማል አብዛኞቹ የሚስተር ወከር መኖሪያ ቤቶች ወይንም ደግሞ የብሪቲሽ ቆንስላ አስተዳዳሪ የነበረው የሚስተር ወከር ቤት ውስጥ ይገኛል። የአስቶርጋሚ ቤት አለ። መዝናኛ ቦታ አላቸው። ፈረሶች፣ እሳት መሞቂያ ቦታ አላቸው። እና በአጠቃላይ የተለያዩ እድሜ ጠገብ የሆኑ ዛፎች የሚገኙበት ነው ማለት ነው። ከነዚህ ከግሊስ ቆንስላ ውስጥም ስድስቱ በቅርጽና ጥበቃ የተመዘገቡ ናቸው።
የምዕራብ ኢትዮጵያ ፈርጦ አጎሬ በፈራሉ ቅርስ ጥበቃ ባለስልጣን የተመዘገቡ 22 ቅርሶች እንዳሏት አቡነ አረጋ ይናገራል። በከተማዋ የተለያዩ ሀገራት ዜጎች እንደኖሩባት የሚያመላክቱ የስነ ህንጻ ስራዎችም ይስተዋላሉ። በተለይ እንግሊዞች ለግንባታ ስራ ባመጧቸው አርመኖች የታነጹ ታሪካዊ ቤቶች በከተማዋ በየቦታው ይታያሉ። ግሪኮች፣ ህንዶችና አረቦችም ነበሩባት። ጎሬ የኢትዮጵያ ዋና ከተማ ለመሆን የታደለችበት አጋጣሚ የጣሊያን ዳግም ወረራ ወቅት ነበር። የታሪክ አጥኚው አቶ ተመስገን ኮርጄ ገለታ
በራሰና ከሳ በራ ኢጣሊያኑን ዱፈኒ
ወራሪው ጦር የአገሪቱን አውራ ከተሞች ተቆጣጥሮ ወደ አዲስ አበባ እየተቃረበ ነበር። ንጉሰ ነገስቱ አጼ ኃይለ ሥላሴም ሚያዝያ 5 ቀን 1928 ዓ.ም ለህዝብ እንደራሴዎች ምክር ቤት አቀርበው ክርክር ከተደረገ በኋላ የኢትዮጵያ ዋና ከተማ ወደ ጎሬ እንዲዛወር ስምምነት ላይ ተደረሰ። በውሳኔው መሰረት ቢትወደድ ወልደ ጻድቅን እንደመሪ አድርገው ከነራስ እምሩ ጋራ የሀገረ መንግስቱን አመራሮች ሁሉ ወደ ጎሬ ከተማ ላኩ። ያኔ ብዙ መስሪያ ቤቶች በዚህ ግቢ ውስጥ ተሰርተው አገሪቱን እስከ ህዳር 1929 ዓ.ም ድረስ መርተዋል። በሆለታ ገነት ጦር ትምህርት ቤት የኛ እጩ መኮንኖች ሲያሰለጥኑ የነበሩ ስዊድኖችም ወደ ጎሬ መጥተው እነርሱም የጥቁር አንበሳ የእምቢተኝነት ትግልን ተቀላቅለዋል።
ጥንታዊቷ ጎሬ የእንግሊዝ ቆንስላ ጽህፈት ቤት መዘጋትን እንዲሁም የጠቅላይ ግዛቱ የፖለቲካ መቀመጫነቷ ወደ መቱ ከተማ መዛወሩን ተከትሎ አሁን የሚታይባት መቀዛቀዝና የመረሳት ሁኔታ እንደመጣ ነዋሪዎቿ ያስረዳሉ። በታሪካዊ ቅርስነት ከተመዘገቡ እድሜ ጠገብ ቤቶቿ ብዙዎቹ ይዞታቸው ተዳክሞ እየፈረሱ እንደሆነም የከተማዋ ባህልና ቱሪዝም ቢሮ አመልክቷል። ታሪካዊ ዋጋ ባላቸው ሀብቶቿ በዓለም አቀፍ የቅርስ መዝገብ እንድትሰፍር መስራት እንደሚገባ የቢሮው ባለሙያ አቡነ አረጋይ ጥሪ አቅርበዋል። የሩባ ቦርዞን ባህልና ቱሪዝም ጽህፈት ቤት ታሪክ አጥኚ አቶ ተመስገን ኮርጄ ገለታም ለተረሳችው ከተማ ተገቢ ትኩረት ሰጥቶ ታሪኳን የማስጠበቁን ጥሪ ይጋራሉ። ለአሜሪካ ድምፅ ከሩባ ቦርዞን ጎሬ ከተማ ለተጠናቀረው ዘገባ ገልሞ ዳዊት።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ቪኦኤ ይቀጥላል። የተባበሩት መንግስታት የንግድና ልማት ጉባኤ አፍሪካ ዝቅተኛ ኢንተርኔትን መሰረት ያደረገ የንግድ ትስስር ወይም ኢኮሜርስ መዋለ ንዋይ ፍሰት ያለባት ቀጠና መሆኗን አስቀምጧል። ተቋሙ ኢኮሜርስ ለውስን የከተማ ስፍራዎች ተደራሽ መሆኑን፣ የዚህም ዋነኛ ምክንያት ደግሞ ውጤታማ የአድራሻ ስርዓት እንዲሁም የባንክ ማህደር ያላቸው ሰዎች ቁጥር አናሳ መሆኑ እንደሆነን ጠቅሷል። ሆኖም አንድ የሰው ሰራሽ ልዕቀት መፍትሄ አነስተኛ የንግድ ተቋማትን ከቀደመው ቁጥር ከሚበልጥ ሰዎች ጋር ለማስተሳሰር ገበያውን ለማስፋት ወጥኗል። ስናኑ ተወርድ ከጋና አክራ ያሰናዳውን ዘገባ እንደሚከተለው አቀናብረነዋል።
ዶማን ፉድ በባህላዊ ጣዕሞች ላይ መነሻ ያደረጉ ምግቦችን የሚያዘጋጅ ጋና ውስጥ የሚገኝ ድርጅት ነው። እኒህን መሰል ቤት ውስጥ የተሰሩ ዶናቶች በልዩ ሁኔታ ላያቸውን በማስጌጥ ሰዎች ሕይወትና ፍቅርን እንዲያከብሩ ይረዳል። ፍራንሲስኮ ፊጋ የድርጅቱ ኃላፊ ናቸው።
ሰዎች የልደት ቀናቸውን፣ ልዩ ዝግጅቶቻቸውንና ዓመቶቻቸውን እንዲያከብሩ ማገዝ እንሻለን። ለማክበር የምትፈልጓቸው ቀናት የናፍቆት ቀን፣ የፍቅር ቀን ወይንም ማናቸውም የሕይወት አፍታዎች ሊሆን ይችላሉ።
ከስምንት ዓመታት የሥራ ቆይታ በኋላ ድርጅቱ በጋና ዋና ከተማ አክራ ውስጥ 100,000 ያክል ደንበኞችን ማፍራት ችሏል። አብዛኞቹ ለወዳጆቻቸው ድንገት ደስታን ለመፍጠር ቤት ለቤት ኬክ የሚደርስበትን አገልግሎት የሚመርጡ ናቸው። ይሁንና አብዛኞቹ ደንበኞች መደበኛ በቀላሉ የሚለይ አድራሽ የላቸው። ይህ በአፍሪካ አህጉር የተለመደ ችግር ነው። የተወሰኑት የባንክ ማህደርም የላቸው። ይህ በምላሹ የክፍያ ስርዓትን የተወሳሰበ ያደርጋል። ኮፊጋ እንዲህ ያሉት ተግዳሮቶች የንግድ ስራውን እንደፈተኑ ይናገራሉ። በተለይ ደግሞ ገበያው በሚደራበት የፍቅረኞች ቀን ሰሞን በ2017 የአውሮፓውያኑ ዘመን የሆነው ይሄ ነው።
በወቅቱ ሁለት ስልኮች ብቻ ነበሩን። 200 ያህል ደንበኞች ነበር የምናስተናግደው። የተለያዩ ሰዎች መልእክት ይልኩልናል። ሰዎች ስልክ እየደወሉ የፍቅረኞች ቀን ትእዛዝ ይሰጡናል። አንዳንድ ትእዛዞችን መፈጸም አልቻልንም። የአንዳንድ ትእዛዞችን ዝርዝር ለማስቀረት ተሳነን። በእጅጉ በስራ የተወጠረ ጊዜ ነበር።
ከዚህ በኋላ ኮፊጋ ቻትቦት አፍሪካ የተሰኘ ጋና ላይ መሰረቱን ባደረገው ኤምኖቲፋይ ድርጅት የተሰራ የሰው ሰራሽ ልህቀት አማራጭን መጠቀም ጀምረዋል።
የግንኙነት ማሳለጫው ቻትቦት ትእዛዞችን መቀበል ይችላል። ሁሉንም ዝርዝሮች ማስታወስ ይችላል። ከዚያ ደግሞ ደንበኞች ክፍያ ለመፈጸም የሚያስችላቸውን መገናኛ ያቀብላቸዋል። ማሳለጫው ደንበኛው ክፍያው መፈጸሙን ማረጋገጫ ይሰጠናል። ትእዛዙ በሚደርስ ጊዜ በጥሬ ገንዘብ መክፈል የሚፈልግ ካለም ያሳውቀናል። ሁሉንም ዝርዝሮች ጥንቅቅ አድርጎ ካለንከን ይሰራል።
ደንበኞች ይህን የሰው ሰራሽ ልህቀት መሳሪያ በመጠቀም ለማዘዝና ክፍያዎችን እንደ የእጅ ስልክ ላይ ገንዘብ ባሉ የሀገር ውስጥ የክፍያ ስርዓቶች በኩል ለመክፈል የሚያገኙትን ስፍራ አቅጣጫም ለማጋራት ችለዋል። የሰው ሰራሽ ልህቀት አማራጩ ለንግድ ድርጅቶችና እቃ አድራሾች መረጃዎችን ወደ ቀላል የስልክ መልእክት ይቀይርላቸዋል። ኮፊጋ እንደሚሉት ለዚህ መረጃ ማሳለጫ ምስጋና ይግባና የንግድ ልውውጡ በ25% አድጓል። የኤምኖቲፋይ ድርጅት ኃላፊ ሮናልድ ታጎ አገልግሎቱ አነስተኛ ድርጅቶች በቀላሉ ሊጠቀሙበት የሚችሉት እንደሆነ ይናገራሉ።
ምንም አይነት የመረጃ ቴክኖሎጂ ክህሎት ሳይኖር ማህደር በመክፈት መደበኛ ስልክን ከዋትሳፕ፣ ኢንስታግራም እና ፌስቡክ ገጽ ጋር ማያያዝ ምርቶቻቸው እንዲያሳዩ ማድረግ ያስችላል። ይህን ማድረግ ከተቻለ ስራው አለቀ ማለት ነው።
ታጉ ያለውን የኢኮመርስ ክፍተት ለመሙላት ተጨማሪ የሰው ሰራሽ ልህቀት አውታሮችን እየሰሩ እንደሚገኙ ተናግረዋል። ማንበብና መጻፍ ለማይችሉ የድምፅ አገልግሎት የሚሰጡ አገልግሎቶችንም ይጨምራል።
የማያነብና የማይጽፍ ሻጭን አስቡ። ቲማቲሞችንና አትክልቶቻቸውን በድምፅ ኃይል ማንበብና መጻፍ ለማይችሉ ሌሎች ደንበኞች መሸጥ ይችላሉ።
የኢኮመርስ ወይንም ደግሞ ኢንተርኔት ላይ መሰረቱን ያደረገ የንግድ ልውውጥ ባለሙያዎች የሰው ሰራሽ ልህቀት አማራጮች በገበያው መተዋወቃቸው በተለይ ርቀው በሚገኙ ስፍራዎች ግብይትን በማሻሻል ድህነትን ለመቀነስ እንደሚያስችል ተናግረዋል።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጮች እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ በቅንብሩ ደግሞ ንጉሥ ታምሬ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።